ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የእሁድ ነሐሴ 3 2012 ዓ.ም ፕሮግራማችን አሁን ጀመረ። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። ዛሬ ተረኛው የራዲዮ መጽሔት ነበር። አይቀርብም፣ ከወዲሁ ይቅርታ እንጠይቃለን። በምትኩ በርከት ያሉ ቅንብሮችን ይዘንላችኋል። እንዴት እዚህ ደረስን በሚል መንደርደሪያ የተጀመረው ውይይት የመጨረሻ ክፍል ዛሬ ይቀርባል።
ብዙ ቦታ ብዙ ጥፋት ስለጠፋ ብዙ ሰዎች የተሳተፉበት ስለሆነ ኦፍኮርስ ብዙ ሰዎች ሊታሰሩ ይችላሉ፣ ብዙ ሰዎች ሊጠረጠሩ ይችላሉ። እና በጥርጣሬ የታሰረው ሰው ንጹሕ ነው ተብሎ እንዲገመት የሚያስገድድ ሕግ አለን እዚህ ሀገር። ያ ሕግ በተቻለ መጠን ተግባራዊ መደረግ አለበት ብዬ
ጥርጥ ተደርጎ መነጋገር መቻላል። የታሪክ ችግሮችን እያነሱ ደግሞ ይሄ ብሔር እንዲያደርጓል ይሄ ብሔር እንዲያደርጓል የሚሉ አንዳንድ ሰዎች ጽንፈኞች የሚባሉ አሉ። እኔ ጠብጫሪዎች ነው የምላው፣ በሁሉም አሉ። በስሜትና በንዴት ከመነጋገር ወጣ ብለን የት ነው መድረስ የምንፈልገው የሚለውን መነጋገር መቻላለን።
አሁን ባለንበት ምዕራፍ ላይ ችግር ብዙ አስተምሮናል። አሁንም እንድደግሞ እፈልጋለሁ። ከዚህ የምንሻገረው አንድ ኮንሰንሰስ ያለው አመራር ተቀብለን እድል ሰጥተነው እንዲሻገር ማድረግ ስንችል።
ተወያዮቹ አቶ ሙሉጌታ አረጋዊ፣ አቶ ደረጀ ደምሴ ቡልቶና አቶ ይልማ አዳሙ አብረውን ያመሻሉ። ሌሎችም በርከት ያሉ ቅንብሮችን ይዘንላችሁ እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። በቅድሚያ የዓለም ዜና።
እናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኝ ምክንያት ከስራ ውጪ ለሆኑ በ10 ሚሊዮኖች ለሚቆጠሩ አሜሪካውያን የሚሰጠው ድጎማ ለማራዘም የሰጡትን ውሳኔ ትላንት ቅዳሜ በልዩ ፕሬዚዳንታዊ ትዕዛዝ አሳለፉ። ከዚህ ቀደም ማንኛውም ዩናይትድ ስቴትስ ውስጥ የሚኖር ስራ የነበረው በኮሮና ቫይረስ ምክንያት ስራውን ላቋረጠ ሰው በሳምንት ይሰጥ የነበረው የ$600 የድጎማ ክፍያ የጊዜ ገደብ ከሳምንት በፊት ኦገስት 1 የተጠናቀቀ ሲሆን ክፍያውን በመቀጠል ያለመቀጠሉና በክፍያው መጠን ዙሪያ ምክር ቤቱን ሲያከራክር መቆየቱ ይታወሳል። ፕሬዚዳንት ትራምፕ ትላንት ምሽት በፈረሙት ልዩ ፕሬዚዳንታዊ ትዕዛዝ በሳምንት ይከፈል የነበረው $600 $400 እንዲሆን አድርገው ልዩ ውሳኔ አሳልፈዋል። የዲሞክራቱ የሴኔት የፋይናንስ ኮሚቴ አባል ሴናተር ሮን ዋይደን ዶናልድ ትራምፕ ለ30 ሚሊዮን ከስራ ውጪ ለሆኑ አሜሪካውያን በሳምንት $600 ለመክፈል አቅም ያጡበትን ውድቀታቸውን ለመሸፈን በጎን በኩል ያሳለፉት ህገ ወጥ ልዩ ፕሬዝዳንታዊ ትዕዛዝ ነው ሲሉ ውሳኔውን ተቃውመውታል። በተጨማሪም ፕሬዝዳንት ትራምፕ ለድርድር ወደ ኮንግረስ በመሩት አዲስ እቅዳቸው አመታዊ ደሞዛቸው ከ100,000 በታች የሆኑ ታክስ ከፋዮች ከኦገስት 1 ጀምሮ እስከያዝነው የአውሮፓውያኑ አመት መጨረሻ ላለው ጊዜ የማህበራዊ ዋስትና ተቆራጭ ታክስ እንዳይከፍሉ አዘዋል። ስራ የሌላቸው ሰዎች ታክስ ስለማይከፍሉ የዚህ እድል ተጠቃሚ አይሆኑም። በዚህ ምክንያት የተወካዮች ምክር ቤቱ ጣልቃ ካልገባና የማካካሻ ውሳኔ ካላሳለፈ በስተቀር በጤናና በማህበራዊ ዋስትና ክፍያዎች ላይ እጥረት ሊከሰት ይችላል ሲሉ ፖለቲከኞችና የምጣኔ ሀብት ተንታኞች አስተያየት እየሰጡ ነው። በዩናይትድ ስቴትስ 5 ሚሊዮን ሰዎች በኮሮና ቫይረስ መያዛቸው ተረጋገጠ። ይህ ቁጥርም በኮሮና ቫይረስ ተያዦች ቁጥር አገሪቷን ቀዳሚ አድርጓታል። ጆን ሆፕኪንስ ዩኒቨርሲቲ ዛሬ ባወጣው መረጃ 162 ሺህ ሰዎች በዩናይትድ ስቴትስ በቫይረሱ ምክንያት ሕይወታቸው አልፏል። የጤና ሁኔታን ገምግሞ የቁጥር መረጃ ይፋ የሚያደርገው የጤና ነክ ቀመሮችና ምዘና ኢንስቲትዩት እንዳስታወቀው አሜሪካውያን በጥንቃቄና በቋሚነት የአፍና አፍንጫ መሸፈኛ ጭንብል የማያደርጉ ከሆነ እስከ መጪው ዲሴምበር 1 መጀመሪያ ድረስ የሟቾች ቁጥር ወደ 300 ሺህ ይደርሳል ሲሉ አስጠንቅቀዋል። የጤና ነክ ቀመሮችና ምዘና ኢንስቲትዩት ዳይሬክተር ዶክተር ክሪስቶፈር ሙሪ 95% የሚሆኑ አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል ቢያደርጉ ከ66 ሺህ ሰዎች በላይ ህይወት ማትረፍን ይቻል ነበር ብለዋል። በሌላ በኩል በኮሮና ቫይረስ ተያዦች ቁጥር ከዩናይትድ ስቴትስ ቀጥላ በሁለተኛ ደረጃ በመትገኘው በብራዚል 100 ሺህ ሰዎች በቫይረሱ ህይወታቸውን አጥተዋል። የኮሮና ቫይረስ ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ የሚገኝበት ሜክሲኮም በበሽታው የሞቱ ሰዎች ቁጥር 46 ሺህ በመድረሱ በዓለም በሟቾች ቁጥር ብዛት እንግሊዝን አልፋ በሶስተኛ ደረጃ ላይ ትገኛለች። ትላንት ቅዳሜ ብቻ በሜክሲኮ 6500 አዲስ የኮሮና ቫይረስ ተያዦችና የ700 ሰዎች ሞት ተመዝግቧል። በሌላ በኩል የኢትዮጵያን የኮሮና ቫይረስ ሁኔታ እየገመገመ ዕለታዊ 24 ሰዓት መረጃን የሚያወጣው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የዛሬ መረጃ እንደሚያሳየው ባለፉት 24 ሰዓታት ውስጥ 565 ሰዎች የኮሮና ቫይረስ ተገኝቶባቸዋል። የ17 ሰዎች ህይወት ደግሞ አልፏል። ቫይረሱ ከተገኘባቸው ውስጥ 499ኙ ማገገማቸውንና 166ቱ ደግሞ በጽኑ ታመው በህክምና ላይ እንደሚገኙ ታውቋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለሊባኖሳውያን የእርዳታ ገንዘብ ለማሰባሰብ የሚያስችል የበይነ መረብ ዓለም አቀፍ የለጋሾች ስብሰባ አስተባብረው በዛሬው ዕለት አካሄዱ። ባለፈው ሳምንት በሊባኖስ ቤሩት ወደብ ላይ በደረሰው ከፍተኛ ፍንዳታ ምክንያት የሞቱት ሰዎች ቁጥር 158 ደርሷል። 6000 ሰዎች ደግሞ ቆስለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ከሊባኖስ ፕሬዝዳንት ሚሼል አዎን ጋር በዚሁ የእርዳታ ጉዳይ ከተነጋገሩ በኋላ በትዊተር ገጻቸው ላይ ባሰፈሩት መልእክት ሁሉም ሰው እርዳታ ይፈልጋል ብለዋል። ሊባኖሳውያንን ለመርዳት በሚደረገው ስብሰባ ላይም እንደሚሳተፉ ተናግረዋል። አድማጮች፣ የዕለቱ ዜና በዚህ አበቃ። ከቀሪ የእሁድ ምሽት መሰናዶ ጋር አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በ22 እና በ25 ሜትር ባንድ አጭር ሞገድ የሚተላለፈውን ፕሮግራም በፌስቡክ አት ቪኦኤ አምሃሪክ ላይ ማድመጥ ትችላላችሁ። መግቢያው ላይ እንዳልኩት በርከት ያሉ ቅንብሮች ናቸው ያዝንላችሁ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የጥገኝነት ጉዳይ ውሳኔ በባለሙያዎች ይዳሰሳል። የሴቶች ጥቃትና የስነ ልቡና ጠባሳው ከየዘርፉ ባለሙያዎች ጋር የተካሄዱ ውይይቶች ይኖሩናል። የራዲዮ መጽሔቱ ንጉሴ አክሊሉም ትዝታውን ያካፍለናል። አያመልጣችሁ። እነዚህን ሁሉ አሰናድተናል። አብረን እንቆይ። ወደ ቀዳሚው ዝግጅት ስናልፍ ከፍተኛ ጉዳት ያስከተለ ብርቱ ሐዘን ባንድ ወገን የዛሬና የነገ የሀገር ፈተናዎችና ዘላቂ መፍትሄ ፍለጋው በሌላው የሚፈተሹበት ተከታታይ ውይይት ይሆናል። አሁን የሚቀርበው በኢትዮጵያ በቅርቡ የደረሰውና በርካቶች በግፍ የተገደሉበት ጥቃት ካሳደረው ሐዘንና የልብ ስብራት ብሎም ከቀሰቀሰው የቁጣ ስሜት ባሻገር ይህ ሁሉ እንደምን ሊሆን ቻለ የሚለውን በአስተዋይ ልቦና መመርመር ብቻ ሳይሆን የነገውን የሩቅ መንገድ በአርቆ አሳቢነት ለመመዘንና ሁነኛ መፍትሄዎችን ለመሻት ጭምር የሚጥር ዝግጅት ነው። የሀገርንና የሕዝብን መጻኢ እጣም ይዳስሳል። የምሽቱም የመጨረሻ ክፍል ውይይታቸው ቀሪውን የመፍትሄ አማራጭ ሐሳቦች የሚመለከት ይሆናል። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ።
አቶ ሙሉጌታ፣ የፍትህ ሂደትን በሚመለከት እስኪ ደግሞ ጥቂት ተጨማሪ ሐሳቦች እናንሳ። በአንድ በኩል በፍጹም ጭካኔ በአሰቃቂ መንገድ በግፍ የተገደሉ እድሜ ልክ ያፈሩትን ሀብታቸውን በሰዓታት ውስጥ በማናለብኝነት በህገ ወጥ መንገድ የወደመባቸው ፍትህ ያገኙ ዘንድ፣ በሌላ በኩል ደግሞ በጥርጣሬ የተያዙ በማስረጃ የተደገፈ ወንጀለኝነታቸው ካልተረጋገጠ ወንጀሉን ያልፈጸሙ ከሆነ በጥርጣሬ የተያዙትም በአንድ አይነት ቅጣት እንዳይደርስባቸው በትክክል በአግባቡ ስለመዳኘት ጀምር ያደረጉትን እንዲቋጩ አድልስተው።
አመሰግናለሁ።
በሺ የሚቆጠሩ ሰዎች ታስረዋል የሚል ወሬ እንሰማለን። ከዚህ ከችግሩ ጋር ተያይዘው በሺ የሚቆጠሩ ሰዎች ቢታሰሩን አይገርምም። ምክንያቱም ደረሰ ከተባለው ጥፋት ብዙ ቦታ ብዙ ጥፋት ስለጠፋ ብዙ ሰዎች የተሳተፉበት ስለሆነ ኦፍኮርስ ብዙ ሰዎች ሊታሰሩ ይችላሉ፣ ብዙ ሰዎች ሊጠረጠሩ ይችላሉ። እና ይሄ ከመንግስት አቅም ጋር ስታወዳድረው እነዚህ ሰዎች የታሰሩ ሰዎች መብታቸው ሙሉ በሙሉ ተጠብቆ ይዳኛሉ ብዬ አልጠብቅም። ለነገሩ ባህሉም የለንም። ኢህአዴግ ለ30 ዓመት የገዛን በህግ አይደለም በጉልበት። ስለዚህ አሁን ተነስተን ኦል ኦፍ ሳደን ሩል ኦፍ ሎ ወይም የህግ አገዛዝ ይሰፍናል ብዬ አልጠብቅም። ግን መንግስት በተቻለ መጠን አሁንም በጥርጣሬ የታሰረው ሰው ንጹህ ነው ተብሎ እንዲገመት የሚያስገድድ ህግ አለን እዚህ ሀገር። እና ያ ህግ በተቻለ መጠን ተግባራዊ መደረግ አለበት ብያግ። ቢያንስ ከአቅም በላይ የሆነ ስህተት መስራት አንድ ነገር ነው። ለምሳሌ የምታስርበት ቦታ ብታጣ፣ በጣም ችግረኛ ሆነ፣ ወይም ጥሩ ምግብ ማቅረብ ቢያቀት፣ ገንዘብ ስለሌለ መንግስት ድሃ ስለሆነ ሊገባኝ ይችላል። ኦኬ፣ ማይገባኝ ነገር ምንድን ነው? ሳትገደድ የምትሰራው ጥፋት የምትሰራው ስህተት፣ ለምሳሌ አቃቤ ህጎች ስለ እስረኞች የሚያወሩት ነገር ኢኮኖሚ የሚባል እስረኛ ሀገር ለማጥፋት ሰላም ለማጥፋት ጸረ ህዝብ፣ እነዚህ የፖለቲካ ቃላቶች አለው አይደለ? ኢህአዴግ ላለፉት 30 ዓመታት በጣም ፖፑላር ያደረጋቸው እነሱ በፖለቲከኛ ሲነገሩ ይገባኛል። ኦኬ፣ ፖለቲከኞች ስራ ፕሮፓጋንዳ ነው እዚህ ሀገር። ግን በአንድ ፕሮፌሽናል አቃቢ ህግ ሲቀርብ ግን ትፈራለህ። ያ አቃቢ ህግ ነሰሰርሊ በጥርጣሬ የታሰረን ሰው ማስቀጣት አይደለም ስራው። አቃቢ ህግ ተጠርጣሪ የምንለው ያ የተጠረጠረበት ወንጀል ሰርቶትም ላይሆን ይችላል ብለን ስለምናስብ ነው። እሱ ማለት ንጹህ ሰው እንዲቀጣ አቃቢ ህግ መፍቀድ የለበትም። የአቃቢ ህግ ስራ ያጠፋን ሰው ማስቀጣት። እዚህ ላይ ግን የምታየው ጭራሽ ጥላቻ ሁላ ታይበታለህ። ይሄ አቃቤ ህግ ያሰረውን ሰው ፖለቲካሊ ሲያየው ታያለህ። እዚህ ሀገር የለመድነው አሰራር በኢህአዴግ ይሄ ነው። እና እሱ የጠንካራ መንግስት ምልክት አይደለም፣ አክቹዋሊ የደካማ መንግስት። ሁሉም ነገር ፖለቲካ ወደ ፖለቲካ የሚቀይር ህጉንም ሳይቀር ፖለቲሳይዝ የሚያደርግ በዛ ምክንያት ወንጀል እንኳን ሰርተው የታሰሩ ሰዎች ፍርድ ቤት ሲፈርድባቸው ያ ፍርድ ክሬዲብል አድርገህ ያለመውሰድ ስሜት ነው የሚፈጥርብን። ወይም መጀመሪያ እንደታሰሩ ወይም ያበሰብሷቸዋል፣ እያመላለሱ ያደክሟቸዋል። እዚህ ሀገር እኮ ፍትህ አያገኝም፣ ፍርድ እኮ የለም በሚል ስሜት ውስጥ የሚያስገባ ከሆነ መንግስት ለዛ መንግስት የሚኖር ክብር ስለሚቀንስ ያ መንግስት በሚያጣው ክብር ልክ ጉልበቱና ጥንካሬው ሊቀንስ ይችላል። ያ አይነት መንግስት አይደለም እኔ ጠንካራ መንግስት ምለው። ጠንካራ መንግስትም ብለው ያለውን ሪሶርስ ኤፌክቲቭሊ እና ኤፊሽንትሊ ተጠቅመው የህግና የደህንነት ፍላጎቱ አድቫንስ በሚያደርግለት መልኩ ስራውን ማካሄድ የሚችል የንጹህ ሰው መብትን ሳይነካ። ምክንያቱም ንጹህ ሰው በመጉዳት የመንግስት ኢንትረስት አድቫንስ አይደረግም፣ የሀገር ኢንትረስት ወደፊት ማራመድ አይቻልም። እነዚህ ናቸው አንፎርስድ ኤረርስ ምላቸው ነው ሳትገደድ ምታረጋቸው ስህተቶች። እነዚህ እንኳን መቀነስ ብንችል ያለን ሌላው ሊሚቴሽን የሚፈጥርብን ጫና ተሸክመን ትልቁን ፒክቸር ደግሞ ሳንረሳ የኢትዮጵያ አንድነትና የኢትዮጵያ ደህንነት ኢትዮጵያውያን የምንቀራረብ አየህ፣ ላለፉት 30 ዓመታት የምንለያይበት ስራ ላይ ተወጥረን ስለቆየን አሁን ደግሞ ትንሽ ፈታ አግኝተን መንግስት ዛሬ እንኳን ሊያደርገው ባይችል ያ ጎል ግን የሚያይበት ቦታ አስቀምጠው ጎልያ ነው። አንድ ኢትዮጵያ ማለት ልዩነት የሌለው ማለት አይደለም፣ ግን የሚያቀራርበን ላይ ይበልጥ ሰርተን የምንለያይበት ላይ ተቻችለን ይህን ባላንስ መጠበቅ የሚችል ስርዓት መፍጠር ማለት ነው። ያ ነገር ዛሬ ልንጀምረው እንችላለን የሚል እምነት አለኝ። አመሰግናለሁ
አቶ ሙልጌታ። ወደ አቶ ደረጀ ልለፍ። አቶ ደረጀ፣ ለእርሶ የመጨረሻ ጥያቄ። በአንድ በኩል ህግ፣ በሌላ በኩል ማህበረሰብ፣ ታሪክ፣ ብዙ ነገሮችን እያዛመድ ነው የዛሬውን ፈተና ከሚመጣው የወደፊት አቅጣጫ ጋር የተመለከት ነው። ከዚህ ቀደም በሌሎች አካባቢዎች የታዩ አይነት ስህተቶች ምናልባትም ወደዛ ላይ አመሩ የሚችሉ የሚያሰጉ ሁኔታዎች መኖራቸውን አንዳንዶች ያነሳሉ። እስካሁን በታዩት ዋስትናም በሚያሳጡ ሁኔታዎች ውስጥ፣ በሌላ በኩል ደግሞ እናንተም ራሳችሁ እንዳነሳችሁት ተስፋ የሚሰጡ ሁኔታዎች መኖራቸውን ልንከተላቸው ከቻል ወደ ተሻለው ቦታ መድረስ መቻሉን፣ ይሄ ዛሬ ያየነው ፈተና ተስፋ የሚሰጠውንም ሁኔታ እንድንመለከት ውስጣችን እንድንመረምር ረድቷል የሚለው ሀሳብ አለ። ከህግ አንጻርም ሊመለከቱት ይችላሉ። ከዘላቂ መፍትሄዎችም ጋር እንዲመለከቱት ነው ይህን ጥያቄ የማነሳው። የተለየ ሀሳብ ያላቸው ቡድኖች የፖለቲካ ቡድኖችን ሊወክል ይችላል። የግድ የሁሉም ሰው አስተሳሰብ አንድ አይደለምና አንድ ኢትዮጵያ የሚባልም የማያስቡ ቢሆኑ አንዳንዴ እንደ ምክንያት ሆኖ ጎልቶ ሲመጣ እናየዋለን። በእርግጥ የሁሉም የሆነች ሀገር እንድትኖር እዚያች ምድር ላይ የሚኖሩ ሰዎች፣ ዜጎች መብታቸው እኩል እንዲከበር ይፈለጋል። ግን የተለየ የፖለቲካ ዓላማ፣ የፖለቲካ አስተሳሰብ፣ አሁን ደግሞ ከፖለቲካም ባለፈ መንገድ የሚታይ ሁኔታ ሲፈጠር ያን በዚህ ሁሉ ልዩነት ውስጥ በዚህ ሁሉ ግጭት ውስጥ ጤናማ በሆነ መንገድ እንዴት መስተናገድ ይችላል?
ከሁሉ በላይ አስፈላጊ ሆኖ የሚታየኝ ያሉትን ኢሹዎች ያሉትን ችግሮች በግልጽ መነጋገር መጀመር አለብን። አንዳንድ ግሩፖች ምን ይላሉ? አሁን ያለው መንግስት አሃዳዊ ነው፣ እኛ የፌዴራል ኃይሎች ነን ይላሉ። ያንን ሲሉ ምን ማለታቸው እንደሆነ በግልጽ መነጋገር አለ። ፌዴራሊዝም ስትሉ ምን ማለታቸው? የግለሰብን መብት እንዴት ነው የምታስቀጥ? አንድ ማንኛውም ዜጋ የፈለገበት ኢትዮጵያ መሬት ላይ ተዘዋውሮ በእኩልነት የዴሞክራሲ መብቱን ተጠቅሞ በነፃነት የሚኖርበት ሲስተም እንዴት ነው የምትመሰርቱት? በእናንተ አነጋገር የሚለውን ፍርጥርጥ ተደርጎ መነጋገር መቻል አለበት። የታሪክ ችግሮችን እያነሱ ደግሞ ይሄ ብሔር እንዲያደርጓል ይሄ ብሔር እንዲያደርጓል የሚሉ አንዳንድ ሰዎች ጽንፈኞች የሚባሉ አሉ። እኔ ጠብጫሪዎች ነው የምላቸው። በሁሉም አሉ። አማራ ጽንፈኛ አለ፣ ትግራይ ጽንፈኛ አለ፣ ኦሮሞ ጽንፈኛ አለ፣ ሁሉም ቦታ አለ። እነዚህ ሰዎች በሚናገሩት ብዙ ጊዜ በስሜትና በንዴት ነው። በስሜትና በንዴት ከመነጋገር ወጣ ብለን የምንፈልገውን የት ነው መድረስ የምንፈልገው የሚለውን መነጋገር ደረጃ መነጋገር መቻል አለብን። የት ነው መድረስ የምንፈልገው? የያዛችሁትስ አካሄድ ነገ የት ነው የሚያደርሰን? የድሮ ትዝ ይለ እንደሆነ የኒውክሌር ጦርነት በሚፈራበት ጊዜ ዘ ዴይ አፍተር የሚባል ፊልም ነበር እና የሚጀምረው የኒውክሌር ቦምብ ፈንድቶ በነጋታው ከዛ ነው የሚጀምረው። እና ኢትዮጵያ አሁን ባለችበት ሁኔታ ህዝብ ለህዝብ መገዳደል ከቀጠለ ምንድን ነው የሚሆነው የሚለውን በነጋታው የሚሆነው ልዩነታችን ላይ እያተኮርን ከሄድን ልዩነት ማብቂያ የለው። በአንድ በኦሮሞ ውስጥ እኔ 100 ልዩነቶች ማግኘት ይችላል። ሻሸመኔ የኦሮሞ እና አሰላ የነቀምት የአምቦ መሀል ልዩነት ማግኘት ይችላል። ሌላው ቀርቶ በአንድ ትግራይ ውስጥ ብዙ ልዩነት ማግኘት ይችላል። ተንቤን፣ አድዋ ምናምን እያለ ግን አቶ ሙሉጌታ እንዳሉት አንድ መሆን ማለት ሁላችንም እስላም መሆን ክርስቲያን መሆን አይደለም። ቋንቋችን አንድ መሆን አይደለም። ባህላችን አንድ መሆን አይደለም። አንድ መሆን ማለት አብሮ መኖር ከሚለው ኮንሰፕት የመጣ ነው። አንድ ቤተሰብ ማለት አንድ ቤተሰብ ውስጥ ወንድ አለ፣ ሴት አለ፣ እናት፣ ሁሉም የተለያየ ሮል አለው፣ ሁሉም የተለያየ ድርሻ አለ። እና ፖለቲሽያኖች ቃላቸውን መቻቻል፣ መግባባት፣ መተሳሰብ፣ የጋራ ጥቅም መረዳዳት ብለው መፈቃቀር ደረጃ መድረስ አለባቸው። ያንን ደግሞ መንግስት ለምሳሌ የኤጁኬሽናል ፖሊሲ ያወጣል። ፌዴራል መንግስት ሰርቲፋይ ያደርጋል ተማሪዎች ከተለያየ ደረጃ ሲጨርሱ። የተወሰኑ የዜግነት መገንቢያ መሰረታዊ የሆኑ ትምህርት እንዲሰጥ ማድረግ መቻል አለበት። አሁን ባለው ሁኔታ ላይ ደግሞ በየትምህርት ቤቱ ውይይት መካሄድ አለበት። በየአካባቢው ውይይት መደረግ አለበት። የፈረሱ ድልድዮች በጣም ብዙ ናቸው። ድልድይ መገንባት መጀመር አለበት። ሌላው የፖለቲካ ድርጅቶች ብለዋል። የፖለቲካ ድርጅቶችና ህዝብን መለየት መቻል አለበት። የፖለቲካ አመለካከትን ከህዝብ ጋር አንድ ላይ አድርገን ህዝብ ላይ ስድብ ማስፈልጉ ቃላቶች መጠቀም ራሱ አጸያፊ መሆኑን ወላጆች ማስተማር ልጆቻቸው እኛም ያንን በተደጋጋሚ መናገር የምትፈልገውን የምታስበውን መግለጽ አንድ ነገር ነው። ብሔሮችን መሳደብ ማንቋሸሽ የትንሽ ሰውና የባለጌ ጸባይ እና ብልግና መቆም አለበት። ጨዋነት ማለት አንዱ መሰረቱ የሌሎችን አካባቢ ያሉትን ሰዎች መብት በተለያየ መልኩ አክብረህ ሐሳብህን መግለጽ መቻል፣ የሰውን ድርሻ ማክበር የገባውን በመብትም ሆነ የሰውነት መብቱን ማክበር እና ማራቸው ነው። ኢትዮጵያ ውስጥ የተለያዩ ፎርሶች አሉ፣ ኃይሎች አሉ። አንዳንዶቹ ኢትዮጵያ የሚባለው እንደ ሐሳቡ ራሱ የማይደግፈዋል። የተለያየ በታሪክ የደረሰ ችግር ጠቅሰው እኛ ከዚህ በኋላ መብታችን ማስከበር ይላሉ። ግን ዋና ዓላማቸው መገንጠል የሆነ ሰዎች አሉ፣ ያን የሚፈልጉ አሉ። እነዛ የግለሰብ ያንዳንዱ ግለሰብ አመለካከት ሊሆን ይችላል፣ ብዙም ትንሽም ሊሆን ይችላል። ከነሱ ጋር የምታደርገው ውይይትና ፌደራልና አህዳዊ ምናምን ብለው የሚጨቃጨቁት ደግሞ ከነሱ ጋር የምታደርገው ውይይት የተለያየ መሆን አለበት። ምን አይነት ሲስተም እንገንባ የሚለው ላይ አይ ቲንክ አሁን ኢትዮጵያ ያለው ህዝብ ፌደራል ሲስተም የሚለውን እንደው በደንብም ባይገባው ሰው በሐሳብ ደረጃ የተቀበለው ይመስለኛል። ከዛ አልፈን ምንድን አይነት ፌደራል ሲስተም ምን አይነት ነው ፌደራል ሲስተም ማለት የግለሰብ መብት እንዴት ሊከበር ይችላል ዜጋ እንዴት እንመሰርታለን የሚለው ውይይት ግን አልተጀመረም። እና ያንን በስፋት ውይይት ማካሄድ የናሽናል ዳያሎግ በተለያየ ደረጃ በተቻለ መጠን ደግሞ በ40ና በ50 ሰው ደረጃ ቢካሄድ ጠቃሚ ይመስለኛል። አለበለዚያ አሁን የምንሄድበት አካሄድ በጣም የሚያስፈራ ለሀገራችን ከፍተኛ አደጋ የሚያመጣ ብዙ ሰው ሊያልቅበት የሚችል አካሄድ እየሄድን ነው። አንዳንድ ቦታዎች ላይ እና ቅድም አቶ ሙልጌታ ስሙን መጥራት አልፈልግም ብለው ነበር፣ ሩዋንዳ የተፈጠረው ነገር ኢትዮጵያ ውስጥ ላይፈጠር የሚችልበት ምክንያት ብዙ የለም በዚህ ከቀጠል ካላስተካከልን። ቢኮዝ ኢትዮጵያ ህዝብ ትልቅ ነው፣ ጨዋ ነው፣ ምን እንደምንለው ሁሉ ጭካኔ ደግሞ ለማድረግ ካፓሲቲ ብቃት ወይም ፍላጎት ያላቸው ብዙ ሰዎች አሉ፣ ደግሞ እንዳሉም አይተናል። ስለዚህ የሰውን መብት የሚነኩ ሀሳባቸውን በኃይል ለማስፈጸም የሚፈልጉ ላይ መንግስት ጠንካራ አቋም መውሰድ አለበት። መንግስት የሚያስፈልገውን ለማገዝ ደግሞ የኢትዮጵያን ህልውና ጥያቄ ላይ ያስገባ ጊዜ ስለሆነ ማንኛውም ኢትዮጵያ ውጭም ያለ ኢትዮጵያም ያለ በተለያየ በሚችለው መስክ የሚችለውን በሙሉ በማድረግ ማያስፈልጉ ቅድም የጠቀስኳቸውን አይነት የጥላቻ ንግግር የጥላቻ እንቅስቃሴ የሚያደርጉትን በማውገዝ በመገጸጽ አስፈላጊም ከሆነ ያሉበት ሀገር ያለውን አገር ህግ ተጠቅሞ ህግ ፊት እንዲቀርቡ በማድረግ ሁሉም ድርሻውን መወጣት ያለበት ጊዜ ይመስለኛል።
አመሰግናለሁ። የውይይታችን መቋጫ አቶ ይልማ በተስፋው መንገድ ገፋ አድርገው የሚሰጡት ምላሽ ይሆናል። ይህ የሳምንታት በፊት ድንገት ብዙዎችን እንዳስደነገጠ አሁን ያነሳናቸውን አሳሳቢ ሁኔታዎች እንደከሰተው ሁሉ ከዚህም አሻግሮ ማየት ይቻላል የሚለውን እርስዎ ተስፋ ወደሚያደርግ የህይወት አመለካከት እንደሚያዘነብሉ እረዳለሁ። ከጥቂት ሳምንታት በፊት ይሄ ድንገት ከመሆኑ በፊት ብንነጋገር ምናልባት ኮቪድ-19 ሊሆን ይችላል ለኢትዮጵያ ትልቅ ፈተና ተደርጎ የሚታየው። ወይንም ደግሞ ከግብጽ ጋር የገባችው ፍጥጫ ነበረ ብዙዎች የሚወያዩበት የሚነጋገሩበት። በእርግጥ በዚያን ሰዓትም የፖለቲካ ፍጥጫው የቡድኖች እንካሰላንቲያው እያየለ መጥቶ ነበረ። ነገር ግን እንዲህ ያለ ድንገተኛ ነገር አልተጠበቀም። የመጣበትም መንገድ የተለየ ነውና አብዛኛውን ነገራችንን ወደዛ ይወሰደው ይመስላል። ኮቪድ-19 በሚታሰብበት ጊዜ እዚህ የምንኖርበትን ዩናይትድ ስቴትስን ጨምሮ ታላላቆቹን ሀገሮች እንዴት እንዳንበረከከ አይተናልና ለኢትዮጵያ ያሉ ሀገሮች አፍሪካ ውስጥ ምን አይነት እልቂት ያመጣ ይሆን ወይስ እንደው በተአምር እንድን ይሆን ኢትዮጵያ ከዚህ ማጥ መውጣት ትችል ይሆን ወይ ነበር። አሁን ግን ከሁሉም ስንወጣ የአባይ ጉዳይ ሌሎች የሚደረጉ ድርድሮች ምናልባት መልካም እድል ይሰጡ ይሆናል ተብሎ ተስፋ ተደርጓል። የተቋጨ ነገር ባይኖርም ኮቪድ-19 በዚህ ድንገት ጭራሽ የተወሳሰበ ይመስላል። የማይታወቅ መንገድ ነው። ይሄ አሁን የገባንበት የእርስ በርሱ ግጭት ሌላ አሳሳቢ ነገር ደቅነዋል። ከነኚህ ሁሉ ስንወጣ ቅድም ባላችኋቸው መንገዶች መዳረሻው የሚታይ ከሆነ እንደው ከርቀት የሚታይም ብርሃን ካለ በተስፋ ብንዘጋው ይህን ሰዓት የሚከታተሉ አድማጮች ተመልካቾቻችን ያን ተስፋ ይዘው የሚነጋገሩበት መጀመሪያ ሀሳብ ብናደርገው የሚታየው ነገር ካለ ወደ ውስጥ በየግል ዜጎች ራሳቸውን መመርመር ያለባቸውን ጥያቄ ጀምሮ ሁሉም ዜጋ ሁሉም ሰው ሊያደርገው የሚገባ ነገር ያለ ይመስላልና ምን ይታየታል ተስፋ የሚሰጥ ነገር?
አንድ ሌበር ዩኒየን ሊደር ነበር ዛሬ ከደርግ ጊዜ ነው እና ብዙ አልተማረም ግን በጣም ብልህ ሰው ነበር እና ስሙ አሁን ለጊዜው ተዘንግቶኛል እና ስብሰባ ላይ አንድ የሚለው ነገር አለ። አጭር ብርድ ልብስ እግርና ራስ ስታጣላ ታድራለች ይላል። የኢትዮጵያም ያልበለጸጉ ሀገሮችም ችግር ይሄ ነው። ፍላጎታችን ኒዳችን ብዙ ነው፣ ሪሶርሳችን ሊምትል ነው። ከዚህ ለመውጣት ነው የሁሉ ትግል እና ዛሬ ላይ ሆኜ ሳየው ኮቪድ ትልቅ ፈተና ነው። ግን ትልቅ ፈተና የሚሆነው የበለጸገ ኢንዱስትሪ ኢንተርዲፔንደንት የሆነ ኢኮኖሚ ላላቸው ሀገሮች ነው። እንደ ኢትዮጵያ አግራሪያን የሆነ ሀገር ይህን ያህል ሲሪየስ ቻለንጅ አይደለም። ሰው መሞቱ ያሳዝናል ምን ይላል፣ ግን ካታስትሮፊክ የሆነ ትሪሊየን ዶላርስ ፓምፕ እንዲሆን ኢኮኖሚ ውስጥ የሚያስገድድ ሁኔታ አይደለም። ከዛ አንጻር ያንን የኔ አመለካከት ያለ። በሁለተኛው ደግሞ አሁን ባለንበት ምዕራፍ ላይ ችግር ብዙ አስተምሮናል። አሁንም እንድደግሞ እፈልጋለሁ ከዚህ የምንሻገረው አንድ ኮንሰንሰስ ያለው አመራር ተቀብለን እድል ሰጥተነው እንዲሻገር ማድረግ ስንችል። ዶክተር አብይ አህመድ ካየሁት ካዳመጥኩት አንደኛ ቀና ሰው፣ ሁለተኛ አንብቦ የሚረዳ ሰው፣ ሶስተኛ ቅድም ካልናቸው ኢትዮጵያዊ ባህል የምንላቸው መከባበር፣ ሰው ላይ ጭካኔ ያለመድረስ፣ ለአንዱ መቆም፣ ያንን በዛ በሁሉ የሚያምን ሰው ይመስለኛል። የካብኩት እንዳይሆን እየሰጋው ነው የምናገረው። ግን አሁን ባለንበት ሁኔታ የዶክተር አብይ ፓወር ቤዙ የኢትዮጵያ ሕዝብ ነበር እና አሁን ፓወር ቤዙን አቷል እያሉ የሚጽፉም አያሉ አላጣ። ምክንያቱም ፓወር ቤዙ የትም ክልል ሊሆን ሰላም ነው ሴኪሪቲ። በተደጋጋሚ ሁለቱም ተሳታፊዎች እንዳሉት ሴኪሪቲ ሰላም በዛ ላይ ደክሟል። በዛ ላይ የአጀጅመንቱ ያ የማስታመም የማስተናገድ እንትኑ ከመጠን አልፎ ሄዷል። አሁን የመንግስታዊ እርምጃ ህግን የማስከበር እርምጃው ላይ ጠንካራ መሆን አለበት። ህዝቡ ደግሞ ጠንካራ መሆኑን ማየት ማመን መቻል አለበት። የተጠራጠረው የደጋፊ ቤዝ መሰረት ከጥርጣሬ እንደገና ወደ ድጋፍ ወደ አብሮ ወደ መስራት የሚሸጋገርበት ወቅት ይሆናል። ሰው የሚለካው ይሄ መንግስት በሚያደርገው ከዚህ ተነስተን ወደሚቀጥለው ምዕራፍ በምንሄድበት ጊዜ በሚወስደው ቆራጥነትና አስተዋይነት ነው። ሰው የቆራጥነቱ እና የመንግስት ኃይል በአግባቡ የመጠቀም ጥያቄ ላይ ገብቶ የነበረው አሁን እዚህ ላይ ጸንቶ ማየት እንፈልጋለን። ከተቃዋሚ ወገኖች ጋር ንግግር በማድረግ ይሄ አይነት ትርክት የትም አላደረሰንም፣ የትም አላደረሳችሁ። ተከታዮች ካሏችሁ አድማጮች ካሏችሁ ፕሮሚስ የምታደርጓቸው ነገር ያረግ ስታደርጓቸው የነበረ የራሳችሁ መንግስት የራሳችሁ ዋቴቨር ሌላው ወጥቶ የሚለው ነገር ሁሉ እንዴትም የሚደርስ አይደለም። ተከታዮቻችሁን ትንሽ ይሁን ትልቅ ይሄንን አርቃችሁ አስተካክላችሁ ማስተማር ፍላጎታችሁ ከሆነ ከተስማማችሁ የዴሞክራቲክ ማህደሩ የራይትስ ማህደሩ ሁሉ አለ። ከዚህ ውጭ ግን እነዚህን ራይቶች ልታገኙ ከሕገ መንግስቱ ውጭ ከሰብአዊ መብት ውጭ የፈለጋችሁትን ሬዲዮ ከፍታችሁ ቴሌቪዥን ከፍታችሁ ማድረግ አትችሉ። ከዛ በመለስ ባለው ጉዳይ ለመነጋገር ይችላል። የጋራ መንገድ መቀየስ ይችላል። ይህ መሆን ያለበት ይመስለኛል።
መልካም። በምርጫውም ጎራ ተስፋ መስጠት ያስፈልጋል ነው ያላችሁት። ውይይታችንን ቋጭተናል። ሰፊ ውይይት ነው ያደረግነው። በኢትዮጵያ ወቅታዊ ሁኔታ ይልቁንም በገጠሙ ፈተናዎችና በመጪው እጣዋ ዙሪያ ሰፊ ውይይት አድርገናል። ተመልካቾቻችን፣ አድማጮቻችን እርስ በርስ የሚነጋገሩበት የሚወያዩበት እንደሚሆን ገምታለሁ። እናንተንም በመሰል ሌላ ውይይት መልሰን እንደምናገኛችሁ ተስፋ አድርጋለሁ። አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ሙሉጌታ አረጋዊ ከአዲስ አበባ ኢትዮጵያ፣ አቶ ደረጀ ደምሴ ከቦስተን ከዚሁ ከዩናይትድ ስቴትስ እንግዶቼ ለጊዜያቸው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን።
አመሰግናለሁ።
አሉላንና እንግዶቹን እናመሰግናለን። የአሜሪካ ጠቅላይ ፍርድ ቤት ውሳኔና የጥገኝነት ጉዳይ ቀጥሎ የሚቀርበው ውይይት ርዕስ ይሆናል። በዩናይትድ ስቴትስ በቅርቡ ጥገኝነት ጠያቂዎችን በተመለከተ ጠቅላይ ፍርድ ቤት ባሳለፈው ውሳኔና ያንን ውሳኔ ተከትሎ በተሰራጩ ዘገባዎች ዙሪያ ግልጽ ያልሆኑና መብራራት የሚገባቸው ጉዳዮች መኖራቸውን ለዝግጅት ክፍላችን ማብራሪያ የሰጡ ሁለት እንግዶች ማቅረባችን ይታወሳል። ውሳኔው በጣም ውሱን በሆኑ ጉዳዮች ላይ ያተኮረ እንጂ ሁሉንም ጥገኝነት ጠያቂ የማይመለከት መሆኑን ነው ያስረዱት። በደረጀ ደስታ የሚዘጋጀው ኢትዮጵያውያን በአሜሪካ ቀርበው ለአድማጮቻችን ማብራሪያውን የሰጡልን በካሊፎርኒያ ሳን ሆዜ ከተማ የሚገኙት ጠበቃ የሚ ጌታቸውና ሎስ አንጀለስ የሚኖሩት ጠበቃ ሙሉመቤት አለማየሁ ናቸው። እንከታተል።
ሰላም ጤና ስጥልን አድማጮች። ዛሬ በካሊፎርኒያ ሳኖዜ የሚገኙት የህግ ጠበቃ የሚጌታቸውና እንዲሁም እዚያው በካሊፎርኒያ በሎስ አንጀለስ የሚገኙት ሌላኛዋ የህግ ጠበቃ ሙሉመቤት አለማየሁ የዛሬው የኢትዮጵያውያን በአሜሪካ እንግዶቻችን ናቸው። ሰሞኑን በተሰማው የአሜሪካ ጠቅላይ ፍርድ ቤት ውሳኔ ዙሪያ ያላቸውን የባለሙያ አስተያየት ያካፍሉናል። በቅድሚያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በአሜሪካ የጥገኝነት ጥያቄ አቅርበው ማመልከቻቸው በኢሚግሬሽን ባለስልጣናት ውድቅ የተደረገባቸው ስደተኞች ይግባኝ ማለት ህገ መንግስታዊ መብት የላቸውም ሲል መወሰኑ ተዘግቧል። ዘገባው ግልጽነት የጎደለውና መብራራትም የሚገባው መሆኑን የህግ ባለሙያዎቹ ያምናሉ። ለመሆኑ ይህ ውሳኔ ምን ማለት ነው? ከዚያ በፊት ውሳኔው ራሱ ምንድን ነው የሚለው? ሙሉመቤት አለማየሁ በሚሰጡን ማብራሪያ እንጀምራለን።
ውሳኔው የሚለው ምንድን ነው? ኤክስፐዳይትድ ሪሙቨል ወይም ደግሞ በተጣደፈ ፕሮሰስ ወይም ሂደት አገር ውስጥ እንዳይገቡ መወገድ ይገባቸዋል ብለው የሚገምቷቸው የሚወስኑባቸውን ሰዎች ላይ ይግባኝ የማድረግ መብታቸው ወይም የጥገኝነት ጥያቄ የማቅረብ መብታቸው ምን ያህል ነው አሜሪካን ሀገር ውስጥ የሚለው ላይ ነው። እና ይሄ ውሳኔ የሚመለከተው ከመጀመሪያው አሜሪካን ሀገር ውስጥ ለመግባት በቦርደርም ሆነ በአይሮፕላንም መጥተው ኤርፖርት ውስጥም ሆነ በምንም አይነት ፖርት ኦፍ ኤንትሪ ጋር በመድረስ ምንም አይነት ቪዛ ከሌላቸው አሜሪካን የፈቀደላቸው እንዲገቡ የሚያስፈቅድላቸው ቪዛ ከሌላቸው በአስቸኳይ በሆነ መንገድ በኤክስፐዳይትድ ሪሙቭል ሊመልሳቸው ወይም ሊያግዳቸው ይችላል ከመግባት ይላል ህግ፣ የአሜሪካን ኢሚግሬሽን ህግ። እና እነዚህ ሰዎች ማድረግ የሚችሉት ምንድን ነው? ፍራቻ ካላቸው ወደ ሀገራቸው የመመለስ ፍራቻ ካላቸው የጥገኝነት ጥያቄ ማቅረብ እፈልጋለሁኝ ይላሉ። እና ያንን የጥገኝነት ጥያቄ ለማቅረብ የሚችሉት ፕሮሰሱ እንዴት ነው? ምን ያህል ድረስ ነው የሚታይላቸው ወይም ሪቪው የሚደረገው የሚለው ላይ ነው እንግዲህ ይሄ ውሳኔ የመጣው።
የሚጌታቸው እዚህ ላይ የሚጨምሩት ካለ?
ይሄ ውሳኔ በጣም ውሱን የሆነ የጠቅላይ ፍርድ ቤት የሰጠው ውሱን በሆነ ጥያቄ ላይ ነው። ማለትም የአንድ ሰው ድንበር ላይ ያለ አገር ውስጥ ገብቶ ነዋሪ ያልሆነ አዲስ መጤ ሰው ምን ያህል ነው መብቱ? የይግባኝ መሰማት መብቱ ምን ያህል ነው? በእስር ቤትስ ቆይቶ መታሰሩ ምን ያህል ነው የሚለውን ጥያቄ ነው የፈታው። እና በመሰረቱ እንደው በጣም ባጭሩ የዚህ ውሳኔ ነገር ብናየው አንድ ሰው ለሀገሩ እንግዳ የሆነ አገር ድንበር ላይ ጥገኝነትን ጠይቆ ባስቸኳይ ያ የሰጠው ኦፊሰር ከሀገር ውጣ ብሎ ካለው ያ በቂ ነው እንጂ ወደ መደበኛ ፍርድ ቤት ገብቶ ጉዳዩ እንደገና እንዲታይለት በይግባኝ እንዲገመገምለት መብት የለውም ወደሚል ውሳኔ ነው የደረሰው። ይሄ ማለት እንግዲህ ከታች የነበረው የይግባኝ ሰሚ ፍርድ ቤት አይ ማንኛውም ሰው ሊታሰር አይገባም፣ ከጦርነትና ከምናምን በስተቀር ታስሮ ሊቆይ አይገባውም እና የታሰረበትን ምክንያት ይግባኝ ሊል ይችላል ብሎ ነበረ። ይሄ ጠቅላይ ፍርድ ቤት ግን ነው የለም፣ ያ ውሱን ነው መብቱ። ህግ አውጪው የሰጠው በ1996 ዓመተ ምህረት ያወጣው ህግ የሚለው እዛው ላይ መጣ። ጥያቄውን ጠየቀ፣ ጥያቄው እምቢ ተባለ፣ በዛው በአስቸኳይ እንዲወጣ ነው እና በአስቸኳይ እንዲወጣ የሚለውን ያጸድቃል የሚል ነው እንግዲህ ባጭሩ።
ይሄ ጠቅላይ ፍርድ ቤቱ ውሳኔ የሰጠው ውሳኔ ማንን ነው የሚመለከተው?
ይሄ ውሳኔ የሚመለከተው ኤክስፐዳይትድ ሪሙቭል ማለትም በተጣደፈም ሂደት ውስጥ እንትን እንዲታገዱ አፕላይ ለሚያደርግባቸው ሰዎች ማለት ነው። ማለትም እንግዲህ ኤክስፐዳይትድ ሪሙቭል ውስጥ የሚገቡት ሰዎች እነማን ናቸው ብንል የመግቢያ ፈቃድ ቪዛ የሌላቸው እዚህ ሀገር 2 ዓመት በተከታታይ ፊዚካሊ እዚህ መቀመጣቸውን ማሳየት የማይችሉ ሰዎች ካሉና ከተያዙ፣ ሌላው ደግሞ ከ14 ቀን ወይም ከ2 ሳምንት ወይም ከ100 ማይልስ ጊዜ ውስጥ በአሜሪካን ሀገር ውስጥ በመግባቱ ጊዜ ውስጥ የተያዘ ሰው ማለት ነው። እና እነዚህ ሰዎች እነዚህ እንግዲህ በሶስቱ አይነት የምንላቸው ሰዎች በሚያዙበት ጊዜ በአሜሪካን ኢሚግሬሽን ኦፊሰሮች የጥገኝነት ጥያቄ ማቅረብ እንፈልጋለን ሲሉ፣ ማመልከቻ ማስገባት እንፈልጋለን፣ ጥያቄ ማስገባት እንችላለን ሲሉ የሚሄዱት ፕሮሰስ አላቸው። እንደ ማንኛውም እንደሌላው ሰው ከነዚህ ውጪ የሆነ ሰው ገብቶም ሆነ የቆየም ከነበረ ሙሉ ማመልከቻውን ቀጥታ ያሳለም ማመልከቻውን ቀጥታ ማስገባት ይችላል። አሁን እነዚህ ሰዎች እንግዲህ ምን ደረጃ ላይ ናቸው? ያንን የጥገኝነት ማመልከቻ እንኳን ለማስገባት ይፈቀድላቸዋል ወይ ተብለው የሚታዩ ሰዎች ናቸው። ሶ እነዚህን ሰዎች ብቻ ነው የሚያካትተው በዚህ አይነት ገብተው የጥገኝነት ማመልከቻ ለማስገባት ይፈቀድልን ለሚሉት በቅድሚያ ለማስገባት ይችላሉ ወይ ሊፈቀድላቸው ወይ የሚለውን ፕሮሰስ የሚለውን ስክሪኒንግ የሚደረጉት ሰዎች ብቻ ናቸው ይሄ ውሳኔን የሚመለከታቸው።
አሳይለም ጠያቂዎች አሉ ወደዚህ ሀገር ሲመጡ። አንደኞቹ አሁን እንዳላቸዋቸው በድንበር በኩል የሚገቡ ናቸው። ሌሎቹ ደግሞ ወይም አገር ውስጥ ገብተው የቆዩም ሊሆን ይችላል፣ ወይም ደግሞ በአውሮፕላን ማረፊያዎች በኩል የገቡ ሊሆኑ ይችላሉ። በቪዛ የመጡ በተለያየ ምክንያት ወደ አሜሪካን ህጋዊ በሆነ መንገድ የመጡ ግን እዚህ ሀገር ለመቅረት የወሰኑ ሊሆኑ ይችላሉ።
እዚህ ላይ ማስረዳት የምፈልገው ምንድን ነው? በአብዛኛው አንድ ሰው ለምሳሌ ወደ አሜሪካን ሀገር በአውሮፕላን ሲገባ የራሱ ቪዛ ይዞ ነው የሚመጣው። ያ ቪዛ ምናልባት የቱሪስት ቪዛ ሊሆን ይችላል፣ የተማሪ ቪዛ ሊሆን ይችላል፣ የተለያየ አይነት ነገር ሊሆን ይችላል። ግን እዚህ ሀገር በህጋዊ እንዲገባ የሚያስችለው ፍቃድ ይዞ ነው የሚገባው። በዛ አማካኝነት ነው ከድንበር የሚሻገረው ማለት ነው። አንዴ እንደዛ አድርጎ ድንበር ተሻግሮ ለገባ ሰው በቀጥታ ማመልከቻ የአሳይለም ጥያቄ ካለው ወደ ሀገሩ የመመለስ ፍራቻ ካለው ጥገኝነት ማመልከት የሚፈልግ ከሆነ በቀጥታ ማመልከቻ ቅጹን በመሙላት ከዛ የአሳይለም ፕሮሰሱን ይጀምራል ማለት ነው። የአሳይለም ፕሮሰስ መጀመሪያ ፋይል ካደረገ በኋላ የአሳይለም ኦፊስ የሚባል አለ። እዛ ይቀርብና ቃለ መጠይቅ ተደርጎለት በቃለ መጠይቁ አሳማኝ ከሆነ የአሳይለም ኦፊሰር አሳይለም የመስጠት መብት አለው። እንደገና ደግሞ እሱ ያላመነበት ከሆነ ወደ ፍርድ ቤት ይመራዋል። ያ ፍርድ ቤት እንደገና ጉዳዩን ያያል እንደ አዲስ። ያ ፍርድ ቤት አሁንም ውሳኔ ሰጥቶ ሊፈቅድለትም ሊከለክለው ይችላል። ከከለከለው ደግሞ ወደ ቦርድ ኦፍ ኢሚግሬሽን አፒል ወደሚባል ይግባኝ ብሎ እንደገና በይግባኝ እንዲታይለት ሊያደርግ ይችላል። ከዛ በኋላ ደግሞ ቦርድ ኦፍ ኢሚግሬሽን አፒልም ደግሞ ቢከለክለው ከዛ በኋላ በአለበት ክልል የሚኖረው ሰርኪት ኮርት ላይ ማለትም መደበኛ ፍርድ ቤት ነው ይግባኝ ብሎ እዛ ይግባኙን ሊያሰማ ይችላል። በእኛ አካባቢ ለምሳሌ 9 ሰርኪት ነው ያለው። ናይን ሰርኪት ጉዳዩን ላሰማ ይችላል። ከዛ እሱን ካሰማ በኋላ ዲናይድ ከሆነ እንደገና ወደ ጠቅላይ ፍርድ ቤት ድረስ ይግባይ ማለት ይችላል።
አሁን የተወሰነው የጠቅላይ ፍርድ ቤቱ ውሳኔ ወደፊት ባለው የጥገኝነት ጥያቄ ላይ ወይም ጥያቄዎች ላይ የሚኖረው አጠቃላይ አንደምታ ምንድን ነው የሚሆነው?
ወደፊት ማመልከቻውን ለሚያስገባ ወይም ይሄንን ክሬዲብል ፊሩን አልፎ ማመልከቻህን ሙሉ ማመልከቻውን ማለትም ማመልከቻ ስንል I-589 የሚባል ፎርም አለ። እሱን አስገብተህ ያሉህንም ማስረጃዎች አስገብተህ እንዲታይልን ተፈቅዶልሃል ተብሎ ያለ ሰው ከሆነ ምንም አይነት ለውጥ አላመጣም። የበፊቱም ላይ እውነት ለመናገር ምንም የክሬዲብል ፊሩም ላይ ምንም ለውጥ አላመጣም። ክሬዲብል ፊር ፕሮሰሱ ትክክል አይደለም ብሎ ቻሌንጅ ያደረገውን ነው ውድቅ ያደረገው። ስለዚህ አሁን እስከዛሬ ድረስ የነበረውን ህግ እንግዲህ ምንም አልለወጠም፣ ያለውን ህግ አጸና። ስለዚህ አሁን ጥገኝነት ማመልከቻ ላስገቡ ሰዎች ወይም ለሚያስገቡ ሰዎች የይግባኝ መብታቸው ምንም የተለወጠበት መንገድ የለም፣ ወይም ያሰራሩን እና የሚታይበትን ሁኔታ የለወጠው ምንም አይነት ነገር የለም የዚህ የጠቅላይ ፍርድ ቤቱ ውሳኔ።
የሚስ ዝለም
እኔ በበኩሌ ከሙሉ ጋራ በጣም እስማማለሁ። አዲስ ነገር የለም ብዬ ነው የማስበው። ያለውን ነገር የምናቀውን ነገር ሚያጠናው በኔ በኩል ከዚህ ከጠቅላይ ፍርድ ቤት ውሳኔ ሌላ ይሄ አስተዳደር በእነኚህ ባለፉት 2-3 አመታት በአሳይለም ህግ ዙሪያ ያደረጋቸው በጣም የብዙ መብቶችን የሚወስዱ መብቶችን የሚገቱ ብዙ ነገሮች አሉ። የበለጠ የሚያሳስበን የአሳይለምን ሁኔታ ሙሉ ለሙሉ አስተዳደራዊ ለውጥ ከሌለ በስተቀር እኛ እንደምናውቀው ይቀየራል ብለን የምንለው በየሳምንቱ በየ15 ቀኑ የሚወጡ አዳዲስ መመሪያዎች፣ ፖሊሲዎች፣ በይግባኝ ሰሚ ደረጃ የሚወጡ አንዳንድ ውሳኔዎች በአንዳንድ መንገድ ነገሮችን እንዳይመለከቱ ለማጠበብ ለመወሰን የሚደረጉት የበለጠ አስጊ ናቸው ብዬ አስባለሁ ከዚህ ይልቅ።
በጣም በጣም አመሰግናለሁኝ።
እኛም እናመሰግናለን።
በጣም እናመሰግናለን ደረጀ። ይህንን አትሊስት ብዙ ሰው ሀሳብ ይዞት ስለነበረ ማመልከቻ ያስገባ ሰው በሙሉ ደንበኞቻችንም ይሄ ነገር እኔን ይመለከታል ወይ ብለው በጣም የተጨነቁበት ሁኔታ ስለነበረ ለማብራራት እና ለማስረዳት እንድንችል ስለሰጠህን ኦፖርቹኒቲውን በጣም እናመሰግናለን።
በካሊፎርኒያ በሎስ አንጀለስ እና ሳን ሆዜ የህግ ጠበቆች የሆኑትን ሙሉ አለማየሁና የሚ ጌታቸውን አመሰግናለሁኝ። ለአሜሪካ ድምጽ ደረጀ ደስታ ነኝ። መልካም ጊዜ።
እስከ 4 ሰዓት ድረስ ይቀጥላል። አድማጮች ዝግጅቶቻችንን በዌብሳይታችን ላይ ለመከታተል ለምትሹ አድማጮች amharic.voanews.com ላይ ታገኙናላችሁ። በፌስቡክ @voaamharic በትዊተር #voaamharic ብላችሁ ብትፈልጉን ታገኙናላችሁ። በእጅ ስልካችሁ ከሆነ ደግሞ voa.horn.mobi ላይ አለን። የሁድ ምሽት ዝግጅቶቻችን ይቀጥላሉ። ተከታዩ ዝግጅት ደግሞ ትውስታ ነው ወይም ትዝታ አያረጅም። የራዲዮ መጽሔቱ ንጉሴ አክሊሉ የ40 አመት ትውስታውን የሥራ ባልደረባውን እማኛ አድርጎ ያጫውተናል። አብረን እናድምጠው።
የ2012 12ኛ ወር መጀመሪያ እሁድ ሰላምታዬ ለአድማጮቻችን ይድረስልኝ። የዛሬው ዝግጅቴ ትዝታ አያረጅም ምንም ቢጠወልግ ሰውነት ቢጃጅም የሚለውን የምኒልክ ወስናቸውን ዘፈን አስታወሰኝ። ትዝታ አያረጅም፣ አዎ አያረጅም። ልክ የዛሬ 44 አመት ኢትዮጵያ 10ኛውን የአፍሪካ ዋንጫ እግር ኳስ ውድድር አዘጋጅታ ነበር። ከዚያ ቀደም ብሎ ደግሞ ደርግ የቀዳማዊ ኃይለ ሥላሴ መንግስትን ገልብጦ ስልጣን ላይ ወጥቷል። የውድድሩ መዘጋጀት ስፖርታዊና ፖለቲካዊ አንድምታ ነበረው። የኢትዮጵያ ብሔራዊ ቡድን የመጨረሻው እንደው ጥሩ የሚባል ብሔራዊ ቡድን ነበርና ዋንጫውን ከሚወስዱት ሀገሮች መካከል ከፍተኛ ግምት ተሰጥቶታል። ሆኖም ግን በስፖርቱ መሪዎችና በስፖርት ጋዜጠኞች መካከል ከፍተኛ አለመግባባት ነበር። የስፖርት ጋዜጠኞች ከድሮ ተጫዋቾች ከቀደምቶቹ ነከሌ ይግቡ ይያሉ ሐሳብ ሲያቀርቡ አንዳንድ ጊዜ ማሰላለፉን ሲጽፉ የስፖርት ባለስልጣኖች ደግሞ ለዚህ የተመደቡ አሰልጣኞች ስላሉ እናንተ እዚህ ውስጥ አያገባችሁም ይያሉ በዚህ ምክንያት ይነታረኩ ነበር። የብሔራዊ ቡድኑ አሰልጣኝ ጀርመናዊው ፒተር ረዳቱ ኢንስትራክተር መንግስቱ ወርቁ ነበሩ። ና በዚህ ምክንያት ውድድሩ ተካሂዶ የኢትዮጵያ ብሔራዊ ቡድን ገና መጀመሪያው ላይ አሳዛኝ ተሸናፊ ሆኖ ከውድድሩ ሊወጣ ችሏል። በዚህ ወቅት አቶ ይድነቃቸው ተሰማ የኢትዮጵያ ፉትቦል ፌዴሬሽን የክብር ዋና ጸሐፊነት ስልጣናቸውን ያስረክቡ ነበርና በአዲስ አበባ ማዘጋጃ ቤት በተደረገው ስብሰባ ላይ 10ኛውን አፍሪካ ዋንጫ አዘጋጅተን አጣን። ዋናው ዓላማችን ዋንጫውን መብላት ብቻ ሳይሆን በሀገራችን ውስጥ ያለው ሁኔታ ሰላማዊ መሆኑንም ለማሳየት ተብሎ የተደረገ ነበርና ዋንጫውን ባናገኝም ውድድሩ መካሄዱ ራሱና በጥሩ ሁኔታ መከናወኑ በቂ ነው። ጋዜጠኞች እንደ አሰልጣኞች ሆነው የተጫዋቾቹን አሰላለፍ ይጽፉ ነበር። በሬዲዮ በጋዜጦች በመጽሔቶች በቴሌቪዥን ሳይቀር ያን የሚሰሩ ደግሞ አሰልጣኞች አሉ። እንዴት ይሆናል ሀገር እንደ ኢንስቲትዩት ፓስተር ጥንቸሎች የቀማሚዎች ሁሉ መፈተኛ አይደለችም። የምትቀበለውም አንድ ሐኪም ያዘዘላትን መድኃኒት ነው ብለው ተናግረው እንደነበረ አስታውሳለሁ። እና እንደው ባለፉት ተከታታይ ሳምንታት ስናቀርበው የነበረው ሰለሞን ተሰማ ካረፈ 40 ዓመት ሆነው አስታወስን ስራዎቹን። ለመሆኑ ሰለሞን ለምንድን ነው ከስፖርት ቤተሰቦች ኃላፊዎች ጋራ ተጋይቶ የነበረው? ምክንያቱ ምንድን ነው? የቀድሞው የኢትዮጵያ ሬዲዮ አንጋፋው የስፖርት ጋዜጠኛ ይንበርበሩ ምትኬ እንዲህ አጫውተናል።
ሰለሞንና ስፖርትን ለይተ ማየት አትችልም በምንም ታሪክ። ምልህ ለህይወቱም ማለፍ እኮ ምክንያቱ እሱ ነው። ምክንያቱም ሰለሞን ከኢትዮጵያ ስፖርት አመራሮች ጋራም ግጭት ይፈጠር የነበረው በዚሁ ምክንያት ነው። ስፖርቱን በጣም ይወድ ስለነበረ እናንተ ብቻ አይደላችሁም ለስፖርቱ የቆማችሁት እኛንም ይመለከታል እያለ የሚታገል ሰው ነበረ። እና በዚህ ምክንያት አመራሮች ጥርስ ውስጥ ገብቶ እንደነበረ በደንብ አስታውሳለሁ። እና ምን ስለ ስፖርት ምንም የሚመልሰው ነገር የለም ሰውየው። ደሙ ነው ህይወቱ ነው ማለት ይችላል ሰለሞንና ስፖርት። እና እኔ አዝናለሁ በእውነት ሊሰራ በሚችልበት ዘመን ነው እሱ የተቀጨው።
አመሰግናለሁ ይንበርበሩ ምትኬ። እንደገና ልክ የዛሬ 44 ዓመት ልበልና ምሩጽ ኢፍጣር ሞስኮ ውስጥ በ1972 ዓመተ ምህረት ተካሂዶ በነበረው የኦሎምፒክ ውድድር በ5000ና በ10000 ሁለት የወርቅ ሜዳይ ያገኘበት ነበር። ይንበርበሩ ምትኬ በጋዜጠኝነቱ በስፍራው ተገኝቶ ነበርና ያንን ደግሞ የዛሬ 15 ቀን ያጫውተናል። ትዝታ ያረጅ
ንጉሴ አክሊሉን እጅጉን አመሰግናለሁ። እውነትም ትዝታ ያረጅ። ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። ፕሮግራሙን የምትመራው ብርሃን ኃይሉ ነች። የማስተናግዳችሁ ቆንጂት ታዬ ነኝ። የሴቶች ጥቃት በስነ ልቡና ባለሙያ አይን የቀጣዩ ዝግጅት ርዕስ ይሆናል። የሴቶችን ጥቃት ለማስቆም በየጊዜው በመገናኛ ብዙሃን ላይ ከመነጋገርና ነጠላ የሆኑ ቅጣቶችን ከመበየን ባለፈ በቤት ውስጥ ያሉ ጠባሳዎች ላይ አጠንክረን መስራት አለብን ትላለች የስነ ልቡና ባለሙያዋ ትዕግስት ዋልተ ንጉስ። ከኤደን ገረመው ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል።
ትዕግስት ዋልተ ንጉስ በቱራማ ቴራፒ እንደሷ ትርጓሜ በአእምሮ ጠባሳ ዙሪያ የምትሰራ የስነ ልቦና ባለሙያና የእርቅ ማዕድ የሬዲዮ ፕሮግራም አጋር መስራች ናት። በሙያዋ ብዙ አይነት ግለሰቦችን የማገዝ እድሉ ያጋጠማት ሲሆን በአብዛኛው የስነ ልቦና ችግሮች ከባለፈው የህይወት ልምድና ተሞክሮ በተለይም ደግሞ በአስተዳደግ ምክንያት የሚከሰቱ የአእምሮ ጠባሶች ማመርቀዝ ምክንያት የተፈጠሩ በመሆናቸው ለማናቸውም አይነት ጥቃቶች መፍትሄው የታመመን ቤተሰብ ማከብ እንደሆነ ትገልጻለች።
በጣም በልምዴ አሁን ያየሁት ምንድን ነው? ያልተሰራ የኋላ ታሪክ አለ። በተለይ 90% ችግሮች ብዬ የማስበው እኔ ካየኋቸው ኬዞች ሰዎች ካገኘኋቸው ሰዎች የኋላ ታሪክ ነው። ያ ማለት የልጅነት ታሪክ፣ ያልተሰራ የልጅነት ታሪክ አለ። እንዳንኛውም እንደ ሀገር በጣም የሚያስደነግጥሽ ማለት እኛ ያለን የአስተዳደግ ልጆቻችንን የምናሳድግበት ዘይቤ በተወሰነ መልኩ ፍተሻ አለበት። ሁሉ ጊዜ ድረስ የቤተሰብ ይሄ ተዋቀረበት አወቃቀሩ ከየት አለበት ብዬ አስባለሁ። እንዲያውም እንዲዬ ገልጸዋለ ብዙ ጊዜ እስራኤል እየታመመ ቤተሰብም ይታመማል። በነገራችን በአካላችን እንደሚታመመው ሁሉ ቤተሰቡም ራሱ ይታመማል። እና እንግዲህ ፋንክሽናል ፋሚሊ እየመጣ የልጅነት አስተዳደግ ሁኔታዎች እና ምንድን ነው ለእኔ የልጅነታችን ጊዜ ላይ ያመጣው ጠባሳ ዛሬ ላይ በጣም ትልቅ ቦታ አለው ብዬ አስባለሁ። ምናልባትም አሁን ብዙ ጊዜ ይባላል እኛ ሀገር የወንዶች የበላይነት አለ፣ ወንዶች በጣም ሴቶችን ያጠቃሉ ይባላል። እና አብዛኛውን ጊዜ ያው ህጉ ጫን ብሎ ይህን ያመት አስራ አለው ይህን ያመት ያክል ቀጥ አለው ሴቶች እኩል ናቸው ከወንዶች ያክል ብሎ በጣም ሚዲያው በጣም ይጮሃል። ግን እኔ አንዳንዴ ለእኔም በራሴ የሚታየኝ እንዲ አንዳንዴ እኮ የምንጮህበት መንገድ ራሱ ትክክል አይደለም። ምክንያቱም ያልተሰራ ፓርት አለ፣ ያልተሰራ ነገር አለ። ቤተሰብ ከታመመ ቤተሰብ ውስጥ የሚወጣ ወንድ እኮ የታመመ ወንድ ነው የሚሆነው።
ልጆች የሚማሩት ከሚነገራቸው ይልቅ በማየት መሆኑን የምትጠቅሰው የስነ ልቦና ባለሙያዋ ትዕግስት ዋልተ ንጉስ በዚህ ሳቢያ ልጆች ጥቃትን ከወላጆቻቸው እየተማሩ ያድጋሉ ትላለች።
ብዙ ጊዜ የሚታየው በምት በስድብ ብቻ ሲቀጣ ስለምንመለከት ነው፣ ሲደበድባት ብቻ ነው የምናስተውለው። ግን በኢኮኖሚ ትቀጣለች፣ ይህ ማለት አቢዝ ያደርጋቻል፣ በማኩረፍ እንደገና በመከልከል ሊሆን ይችላል፣ ማህበራዊ ህይወቷን እንደገና በማንቋሸሽ ሳይኮሎጂካሊ ራሷን ወደ ታች አድርጋ ልታይ ማለት ነው። አሁን ይሄ ምን ይሆናል መሰለሽ፣ ይሄ ልጅ ሲመለከት አሁን ዶች ብዙ ከምንነግራቸው ይልቅ የሚያዩት ነው የሚያስተምራቸው፣ በማየት ነው በጣም በመመልከት ቤተሰባቸው የሚያደርግ አባትና የምታደርገውን ነገር በማየት ነው ኢሚዲየት እያደረጉ እየተለማመዱት የሚኖሩት ማለት ነው። ወደፊት ትልቅ ሲሆኑ የሚኖሩት እሱ ነው ብዬ ነው የማምነው። እና አንድ ቤተሰብ ውስጥ የሚያድግ ልጅ ደግሞ ከሚማረው ነገር አንደኛው ቁልፍ ነገር የተሳሰረ ይማራል። አሁን እንግዲህ ቤት ውስጥ ምን አይነት ኢንቲሜሲ አለ በእናትና በአባት መካከል? ይሄ ልጅ አሁን ኢንቲሜሲ ማለት ምን ማለት ነው? ለስ መደባደብ ማለት ሌላ የታመመ በሽታ ማስበው ልጁን በጣም አሁን የሰው ልጅ ፐርፌክት አይደለም ምሉ አይደለም ግን ምሉ እንዲሆን የሚፈልግ ቤተሰብ እያንዳንዱ ነገር ልጆቹ ትክክል እንዲያደርጉ ደግሞ የሚቆጣጠር ቤተሰብ አለ። ልጁን መቼ ነው የሚወደው? ልጁ ትክክል ይሰራል። ልጁ ትክክል ካልሰራ ግን ቤተሰብ አይወደውም። እኛ ደግሞ ብዙ ጊዜ የምንለው ስነ ልቦና ባለሙያዎች ፍቅርን አትደራደርበት፣ ሌላ ነገር ልትደራደር ይችላል። በነገርሽ ላይ ግን በፍቅር በየትኛውም ሁኔታ ልጁ ቢወድቅ ቢነሳ ቤተሰብ ይወደዋል። ግን ቢወድቅም ቢነሳ የምትከለክል ሽልማቱን ነው። ጥሩ ካመጣ አሸልሚዋል፣ ጥሩ ካመጣ አሸልኝ። መውደድ ግን አትደራደርበት። ፍቅር ምንም በየትኛውም ሁኔታ አታስገቢው። ግን ይሄ ልጅ ካደገ በኋላ ሪሌሽንሽፕ ውስጥ ግንኙነት ውስጥ ይገባል። ግንኙነት ውስጥ ሲገባ በየትኛውም ሁኔታ አይነት ጋር ተቀባይነት የለውም።
ኢትዮጵያ ውስጥ አንድ አራተኛ የሆነው ህዝብ የአእምሮ ህመም ህክምና የሚያስፈልገው ቢሆንም የአእምሮ ህክምና አገልግሎት ግን የሚያስፈልገውን ያክል የተስፋፋ አለመሆኑን የምትጠቅሰው ትግስት እሷ በምትሰራበት ማዕከል ውስጥም ለምክር አገልግሎት የሚመጡ ግለሰቦችን እርስ በርስ ሀሳብ ለማጋራትና በአንዴ ብዙዎችንም ተደራሽ ለማድረግ መንገድ መዘየዳቸውን ነው የምትገልጸው።
እኛ ይሄ ነገር በጣም እየከበደን የሰውን ቁጥር እየጨመረ ስለመጣ ትራማ ኢንፎርምድ ግሩፕ ሳይኮ ኤዲኬሽን ጀመረ። ይሄ ማለት ምንድን ነው? ሰዎች በተለያየ ኢሹ ሊሆን ይችላል፣ ቢሮ ሚመጡ የተለያየ ህመም፣ የተለያየ የኋላ ታሪክ ሊኖራት ይችላል። አንድ ላይ በግሩፕ ክብ ይሰሩና መሬት ላይ ቁጭ ብለን በተለይ ደግሞ ስቶሪዎችን እንጠቀማለን፣ ተረቶችን፣ ታሪኮችን፣ ምሳሌዎችን እንጠቀማለን። ሁለተኛ ደግሞ ስዕሎችን ደግሞ እንጠቀማለን፣ በሀገራችን የተሳሉ ማለት ነው። ምንድን ነው የምናደርገው? ሰብሰብ አድርገን ምክንያቱም ዋን ቱ ዋን ከሆነ ያንዳንዱ ሰው ካየን በጣም ይከብደን ትደርሹ ስብስብ ብለን ሰዎች ለስድስት ከምን ጮማ ላይ እንዲሰሩ እናደርጋለን። የሚገርምሽ ነገር አንዳንድ ሰዎች ፕሮፈስ ያደርጋሉ፣ አንዳንድ ሰዎች ቴንኪ ብለውን ይሄዳሉ፣ አንዳንድ ሰዎች ደግሞ ይገባቸውን አሀ ልካ ይሄን ባህሪ እያሳያለሁ ትዳሬ ላይ ስራዬ ላይ ኑሬ ላይ ልካ ዋጋ አልሰጠሁት ይሸዋለኝ ማለት ነው። ስለዚህ ካውንስሊንግ እፈልጋለሁ ብለው ካውንስለር የሚያዩዋሉ፣ አንዳንድ ሰዎች ሃይማኖት አባት የሚያዩ። ስለዚህ ለእኔ ምንድን ነው አሁን እኔ ሰጀስት አድርጊ ብትይኝ ምንድን ነው እንደ ትምህርት ቤት የግሩፕ ሳይኮ ኤዱኬሽን ፕሮግራም ያስፈልገናል ብዬ አስባለሁ።
የስነ ልቦና ባለሙያ ትዕግስት ዋልተ ንጉስ ህብረተሰብን ለማስተማር በእድር በቡና ጠጡ እንዲሁም በተለያዩ ማህበራዊ ስርዓቶች በመጠቀም ሰዎች የሚሰማቸውን ስሜትና ምክንያቱን እንዲገነዘቡ ማድረግ የሚቻል መሆኑን ጠቅሳ ለዘላቂ መፍትሄ ግን በትምህርት ቤቶች ዙሪያ ታዳጊዎች ላይ መስራት መፍትሄ መሆኑን በመገንዘብ እሷና ባልደረቦቿ እንቅስቃሴ መጀመራቸውንም ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ስመኝሽንና እንግዶቿን እናመሰግናለን። ክቡራትና ክቡራን አድማጮች ለዛሬ እሁድ ምሽት የተቀናበሩት ዝግጅቶች በዚሁ መጠናቀቃቸው ነው። በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን የዛሬው በዚሁ ያበቃል። ነገ ሰኞ ከምሽቱ በ3 ሰዓት እንገናኛለን። በደህና አደሩ። ያሰናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ሚካኤል በላይነ ትመጪ እንደው በሚለው ለስለስ ያለ ዜማው ይሸኘናል። ስላደመጣችሁ እናመሰግናለን። በደህና አደሩ።
ትመጪ እንደው ያለ ተቀናፋኪ ሰርኬ የማይታክተኝ አለሁሽ ተባኪ ፍቅር ተደግፌ ቃል ኪዳን ታክፌ ትመጪ እንደው ያው ግብት ነው ደጃፌ አትቀርም እላለው በመላ በትበል ምን ቀን እየገፋ እድሜን ብታለ Often be careful him to pick I best hope and again is out all I got them cut فكر اندالت تمجين دل تمجين دل علهني بفكر علهني اندالت